ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። በቨርጂኒያ ግዛት የምትገኘው አሌክሳንድሪያ ከተማ ከገና በዓል ጋር የዛ የቆረቆሯትን ሕዝቦች የምታስብበት፣ መልካም ምኞቶች የሚሰራጩበት ልዩ ክብረ በዓል አላት። የአሌክሳንድሪያ ስካቲሽ የጎዳና በዓል ተብሎ በሚጠራው ቀን በርካታ ቡድኖችና ሕዝቦች ባህልና ታሪካቸውን በሚያሳዩ አልባሳት ደምቀው ወደ አደባባይ ይወጣሉ። በዓሉ መከበር ከጀመረባቸው 52 ዓመታት ወዲህ ለመጀመሪያ ጊዜ ዘንድሮ ላይ ትውልደ ኢትዮጵያውያንም የዚህ ባህል ተሳታፊ ሆነዋል። ከተሳታፊና አስተባባሪዎች ጋር አጭር ቆይታ አድርገናል። በስካቲሽ ነጋዴዎች የተቆረቆረችው ዕድሜ ጠገቧ አሌክሳንድሪያ ከተማ ከ50 ዓመታት በላይ ያላጓደለችው ዓመታዊ በዓል አላት። በዓመቱ የመጨረሻ ወር የመጀመሪያ ቀናት ነዋሪዎቿ የመጡበትን ነገድና ተቋም በሚወክሉ አልባሳት ደምቀው የአሌክሳንድሪያ የስካቲሽ የገና ጎዳና ላይ ትርኢት አሌክሳንድሪያ ስካቲሽ ክሪስማስ ዎክ ፓሬድ ሲሉ የሚጠሩትን በዓል ለማክበር በከተማው አውራ ጎዳና ላይ ይገኛሉ። ከሙዚቃው ከውዝዋዜው ጋር ደምረው የጎዳናዋን ዳርና ዳር ይዘው ለሚጠብቋቸው አዋቂዎችና ወጣቶች የገና በዓል መልካም ምኞታቸውን ያደርሳሉ። ለሕፃናቱ ጣፋጭ ከረሜላዎችና ብስኩቶችን ይበትናሉ። ከግማሽ ክፍለ ዘመን በላይ የተሻገረው ይሄ ከተማዋ የድምቀት አፍታ ዘንድሮ ላይ ለየት ያሉ ተሳታፊዎችንም አካቷል። በከተማው የሚኖሩ ትውልደ ኢትዮጵያውያን ወጣቶችን ለቀናት በባህል ውዝዋዜ ስልጠና ውስጥ የቆዩት ሰመሪያ ካሳሁንን የመሰሉ ትውልደ ኢትዮጵያውያን ወጣቶች ይህንን ቀን ለላቀ ዓላማ ሊያውሉት ማልደው ተገኝተዋል።
አሁን እኛ እዚህ የመጣንበት ምክንያት ፓሬድ ውስጥ እኛ ባህላችን ለማሳየት እና በቃ በባህላችን በአለባበሳችን እና በዳንሳችን ያስተዋወቀን ሀገራችን የምታሰለጥነን ፋንትሽ ነች እና እኔ እዚህ ከመምጣቴ በፊት እኔ እውነት ለመናገር ምንም አልችልም ነበር። ግን እዚህ ስመጣ በደንብ እሷ እያስረዳችኝ ምናምን ያሳየችን አንዳንድ ጭፈራዎች እንደ ትግርኛ ምናምን እስክስታ ምናምን ተሻሽያለሁ።
ይህ ዝግጅት ከ140 ያላነሱ ቡድኖችና በሺዎች የሚቆጠሩ የከተማዋ ነዋሪዎች የተገኙበት አብይ ዝግጅት ነበረ። ሰመሪያ መሰሉ ዝግጅት ስለ ኢትዮጵያና ኢትዮጵያን ያለን መረጃ ክፍተት ለመሙላት ያለውን መልካም እድልም ታነሳለች።
ስለኛ አሁን ኢትዮጵያ የተለየች ሀገር እንደሆነች እና እኛ በቃ ስለ ኢትዮጵያ በቃ ብዙ አይታወቅም እና ብዙ ሲወራ አልሰማም። ትምህርት ቤትም ምንም አንማርም ብዙ ጊዜ እና ስለ ሀገራችን ላስተዋውቅ ምናምን እንዲያውቁልን ነው በቃ የሀገራችን ፍቅር።
በዘንድሮው የአሌክሳንድሪያ የስካቲሽ የገና ጎዳና ላይ ትርኢት ትውልድ ኢትዮጵያን ለመጀመሪያ ጊዜ ተሳታፊ እንዲሆኑ ያስተባበረው የኢትዮጵያ ማህበረሰብ የድጋፍና የጥብቅና ማዕከል የተባለው ተቋም ነው። ወይዘሮ ገነት ንጉሴ የተቋሙ ዋና ኃላፊ ናቸው።
የእኛ ግሩፕ እዚህ ውስጥ የተሳተፈበት ምክንያት ባህላችንን ለማሳወቅ እዚህ አካባቢ እንግዲህ የአሌክዛንድሪያ ብዙ ናቸው ኢትዮጵያኖች የሚኖሩትና የባህላችን ልብስን እንደገና ደግሞ የዘፈናችንን ሙዚቃችንን እዚህ ይሄ አመት በዓል ሲከበር ሁሉም አይነት የተለያየ ሰው መጥቶ ነው ካልቸሩን የሚያሳየው ፕሬዱ ላይ የሚያሳየው እና ይሄንንም የእኛን ባህልና ትራዲሽን ለማሳየት ነው እዚህ የመጣ ነው።
ዋና ኃላፊዋ ከባህል ትውውቅ ተሻግረው መቀመጫውንም በአሌክሳንድሪያ ቨርጂኒያ ያደረገው ተቋም ለበርካታ ዓመታት ለትውልደ ኢትዮጵያውያን ሕይወት መቀናት የሚበጁ መረጃዎችና አገልግሎቶችን ሲሰጥ እንደቆየም ያስታውሳሉ።
ለኢትዮጵያውያኖች ብዙ ጊዜ በኢንፎርሜሽን እጥረት እንዳለን እናውቃለን። አሁን ላይክ ለቤት ሲያስፈልጋቸው፣ ሎየር ሲያስፈልጋቸው፣ ትምህርት ቤት ችግር ሲኖር እና እንዲህ አይነት ቦታ ኢንሹራንስ ሲያስፈልግ የት ነው የምንልካቸው እና እኛ ጋር መጥተው ኢንፎርሜሽኑን ፕሮቫይድ በማድረግ ሰክሲድ እንዲያደርጉ ለማድረግ ለመደገፍ ነው ማለት ነው። የኢትዮጵያውያኖችን ይህንን ኦርጋናይዜሽን ክሬት ያደረግ ነው።
በዚህ በዓል ላይ አንጋፋ የስካቲሽ ቡድኖች፣ የተለያዩ ወታደራዊ ተቋማትን የወከሉ ታዳጊዎች፣ አገልግሎት ሰጪዎችንና ሰብአዊ ተቋማትን የወከሉ እንዲሁም ሌሎች በርካታ ቡድኖች ተሳትፈዋል። በድምፃዊትና የውዝዋዜ ባለሙያ ፋንትሽ በቀለ እየተመሩ ለበዓሉ ድምቀት ከሆኑት ታዳጊዎች መካከል ከአንደኛዋ ጋር አጭር ቆይታ አድርጌያለሁ።
የእኔ ስም እልልታ ዳዊት ነው። እኔ አርሊንግተን ነው የምኖር። ዛሬ እንደንስ ነው።
ማን አለማመዳችሁ? ምን አይነት ጭፈራዎችን ስትቻላችሁ?
ፈትሽ ነው ያስተማራችሁ እና የጎንደር እርጅያ ትግሪኛ ነው ምናረግ።
እንዴ ያለው ዝግጅት ላይ መሳተፋችሁ ምን ጠቀሜታ አለው ብለሽ ታስቢያለሽ?
ሌላ ሰዎች እንዳጋራችን እንዲማሩ።
የአሌክሳንድሪያ የስካትሽ ገና የጎዳና ላይ ትርኢትን በበላይነት የሚያስተባብረው ቪዚት አሌክሳንድሪያ አሌክሳንድሪያ ንጉብኙ የተሰኘው ለከተማዋ የቱሪዝም ዘርፍ የሚታትረው ተቋም ነው። ለተቋሙ የኪነ ጥበብ ባህልና የፈጠራ መርሃ ግብሮች አማካሪ ሆና የምታገለግለው ማርታ አሊ የከተማው ግዙፍ የበዓል ዋዜማ በዓል ተብሎ የሚጠራው ዝግጅት የአሌክሳንድሪያን ታሪክ ዞር ብሎ ለመቃኘትም የሚያስችል አፍታ መሆኑን ታስታውሳለች።
የዝግጅት ስካትሽ ክርስማስ ፓሬድ ይባላል። እና አሌክሳንድሪያ ማለት ነው አሌክሳንድሪያ ከተማ። አሌክሳንድሪያ ራሷ ስትጀምር የስካትሾች ነበረች ማለት ነው። እና አክቹአሊ አንድ ነገር የተማርኩት ከዚህ ፕሮግራም እንደነው አሌክሳንድሪያ ሲቲ ራሱ ስሙ የአንድ ሰው አሌክሳንደር የሚባል ሰውዬ ሆን ያረገው ነበር አሌክሳንድሪያን ማለት ነው። እና ግን እሱ ለሲቲው አስረከበ ለፖፑሌሽኑ። ስለዚህ እንደዛ በዛ ነው አሌክሳንድሪያ የተመሰረተችው። ስለዚህ ኤቭሪ ይር ደግሞ እነሱ የራሳቸው በክርስማስ ጊዜ ተሰብስበው የሚያረጉት ፕሮግራም ነው ማለት ነው ይሄ።
በበዓሉ የ52 ዓመታት ታሪክ ውስጥ ለመጀመሪያ ጊዜ የተሳተፉት ትውልድ ኢትዮጵያውያን በዝግጅቱ ላይ ይበልጥኑ ተሳትፏቸውን በማሳደግ በከተማ ውስጥ ያላቸውን ስፍራ ሊያጎሉ እንደሚገባም ትመክራለች።
ብዙ ነው። አንደኛ ከመጣን ቆይተናል። ብዙ ከሲቲው አድሚኒስትሬሽን ጋር ብዙ አይነት ፕሮግራሞች መስራት አለብን። አንድ አመጣጣችን እንደ ብዙነታችን ከዛም በላይ ደግሞ ብዙ ታለንትም አለን፣ ካልቸርም አለን፣ ሂስትሪም አለን። ሶ እዚህ መጥተህ ያው ኢንተግሬት ማድረግ አለብህ ከሶሳይቲው ጋር ማለት ነው። ያመጣነው ነገር ከሚበልጥ ነው እንጂ የሚያንስ ነገር የለንም። ስለዚህ አንደኛ እውቅና ታገኝበታለህ ማለት አለ። ሲቲ ውስጥ ነህ፣ ፓርት ኦፍ ዘ ሲቲ ነህ። ብዙ ነገር በታክስም በትምህርትም በካልቸርም በአርትም በሂስትሪም ብዙ ኮንትሪቢዩት የምታደርገው አለ አዘ ኢንዲቪጁዋል ማለት ነው። አዝ ኮሚኒቲ ደግሞ እሱን ነገር ኢምፖርታንትነታችንን ሲቲ ውስጥ ድምጻችንን የምናሰማበት አንደኛው ፕላትፎርም አድርጌ ነው የምወስደው።
የዛሬ 274 ዓመታት የተመሰረተችው የቨርጂኒያ ግዛቷ አሌክሳንድሪያ ከተማ ትውልድ ኢትዮጵያውያንን ጨምሮ የበርካታ አፍሪካውያን መኖሪያም ስፍራ ሆናለች። የከተማዋ አስተዳደር ቀደምት ትውፊቶች ከአዳዲሶቹ የከተማዋ ነዋሪዎች መልካም እሴቶች ጋር ተስማምተው እንዲራመዱ መሰል መርሃ ግብሮችን መዘርጋቱ በጎ ጅምር መሆኑን ተሳታፊዎች አክለው ነግረውናል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ በዩናይትድ ስቴትስ ሜሪላንድ ግዛት ባልቲሞር ከተማ የሚገኘው አንጋፋው የዋልተርስ አርት ሙዚየም ከ30 ዓመታት በኋላ ለሁለተኛ ጊዜ ከመላ ዩናይትድ ስቴትስ ግዙፍ የተባለውን የኢትዮጵያ ጥንታዊ ዓለማዊና መንፈሳዊ ቅርሶች ስብስብ ለሶስት ወራት ያክል እይታ ይፋ አድርገዋል። ይህን የተመለከተውን ዘገባ ደግሞ ኤደን ገረመው ታሰማናለች።
የእድሜ ዘመናቸው እስከ 1750 ዓመት ድረስ ወደ ኋላ የሚቆጠርላቸው ጥንታውያት መንፈሳዊያት መጽሐፍት፣ ቁርአን፣ የአይሁድ እምነት መገልገያዎች፣ የደቡቡና የምስራቁ የሀገሪቱ ባህላዊ መገልገያዎች፣ የአክሱም ዘመነ መንግስት የኢዛና ሳንቲሞች እስከ ቀዳማዊ ኃይለ ሥላሴ ካባ ድረስ የተካተቱበት አያሌ መንፈሳዊያንና ዓለማውያን ቅርሶችን ያሰባሰበ አውደ ርዕይ ህዳር 23 ቀን 2016 ዓ.ም በሜሪላንድ ግዛት ቦልቲሞር ከተማ በሚገኘው የዋልተርስ አርት ሙዚየም ተከፍቷል። የሁነቱ አዘጋጅና የበላይ ጠባቂ ክርስቲን ሻካ ኢትዮጵያ አት ዘ ክሮስ ሮድ በቀጥታ ትርጉሙ ኢትዮጵያ በመስቀለኛ መንገድ ስትል የሰየመችው ይኸው አውደ ርዕይ የዛሬ 30 ዓመት እርሷና ወዳጆቿ ያዘጋጁት የአፍሪካን ዛየን አውደ ርዕይ ተከታይ እንደሆነ ትናገራለች።
African Zion exhibition took place here in 1993 at the Walters Art Museum. It was a way to
The African Zion exhibition በጎሪጎሪሳውያኑ 1993 ዓ.ም ምረት በዚህ ሙዚየም ነበር የተደረገው። አላማው ዋናነት በዚህ በዋሽንግተን ዲሲና አካባቢው የሚኖሩ ኢትዮጵያውያንን ማካተት ነበር። ኤግዚቢሽን የማዘጋጀት ተሞክሮ ካለው ኢንተርካልቸራል ቡድን ጋር በመሆን የተዘጋጀው በዚህ በዋልተርስ አርት ሙዚየም ከታየ በኋላም በሌሎች 7 የዩናይትድ ስቴትስ ግዛቶችም የታየ የመጀመሪያው ኤግዚቢሽን ነበር። በርግጥ ያኔ ስብስቦቹ የኛ ብቻ አልነበሩም። በዛ ወቅት ዋልተርስ ሙዚየም የኢትዮጵያ የሆነ አንድ ቅርስ ብቻ ነበር የነበረው። ነገር ግን ከዛን ጊዜ አንስቶ ባደረግነው ማሳባሰብ የዋልተርስ አርት ሙዚየም ከ200 በላይ የሚሆኑ ቅርሶችን ሰዎች በሚሰጡን ስጦታዎችና በግዢ ማሳባሰብ ችለናል። ያኔው ኤግዚቢሽን ኢትዮጵያን እንደተከለለች ቦታ ነበር የወሰዷት። የራሷ ባህል ቢኖራትም በዙሪያዋ ካለው ዓለም ጋር የማትቀራረብ ተደርጋ ታይታ ነበር። ስለዚህ ከ30 ዓመት በኋላ ይህንን ነገር መለስ ብሎ በማሰብ ስብስባችንን ማየት፣ ኢትዮጵያ በዓለም አቀፍ ደረጃ ምን አይነት ፋይዳ አላት ለማለት፣ እንዲሁም በቀይ ባህር፣ በአባይ፣ በሜዲትራኒያን ባህርና በህንድ ውቅያኖስ የነበራት ሰፊ ግንኙነትን ለመዳሰስ ነው። ስለዚህ ይሄ ኢትዮጵያን የተከለለች ሀገር ከመሆን ይልቅ ድንበሯን አልፎ ያላትን ተጽዕኖ የምናይበት መንገድ ነው። ተለይታ የቀረች ሀገር እንዳልሆነች ማሳያም ጭምር ነው።
አውደሪው ካካበታቸው መልከ ብዙ ቅርሶች ጎን ለጎን እንደ እስክንድር ቦጎሲያን፣ ኤልያስ ስሜ፣ ወሰንወርቅ ክርሶፍ፣ ቲዮ ሸቱና ጸደይ መኮንን የመሰሉ የዘመናዊት ኢትዮጵያና የአሁንኛ ጥበብ አንጋፋ ባለሙያዎችን ስራዎችም አካቶ ይዟል። በዋሽንግተን ዲሲ ተወልዳ ያደገችው ዓለም አቀፍ የጥበብ ባለሙያና ተመራማሪ ጸደይ መኮንን የአውደሪው አጋር አዘጋጅ ስትሆን በተጨማሪም ሰናይትና ናሆም የተሰኘውን በመስታወት የተገጠ ኢንስቶልመንት አርት የቅርጽ ስራዋን አቅርባለች።
በዋልተርስ አርት ሙዚየም የመካከለኛው ዘመን ኪነ ጥበብ ውጤቶች በተካተቱበት ስፍራ ክርስቲን የኔን ስራዎች ማካተቷ የኔን ስራ ካለፈው ጋር የሚያቆራኝ ቢሆንም እኔ ደግሞ ስራዬ ያለፈውን የሚያሳይ አሁነኛ ስራ እንደሆነ ነው የሚሰማኝ። ለዚህ ደግሞ በጣም አመስጋኝ ነኝ። ሰዎች የመጣሁበትን ባህልና ጥናቶች ብቻ ሳይሆን የምሰራቸውን ስራዎችም እንዲያዩ ማድረግ በጣም የሚያስደስት ነገር ነው። ከዚህ በተጨማሪ ይሄንን ስብስብ በተጋባዥ እንግድነት እንድሰራው መጠየቄ የሚያስደስት ሲሆን ለኔ ይህ በስራ ዘመኔ ውስጥ ደማቁ ነው። አሁን ባለውበት ቦታ ላለፉት ብዙ 10 አመታት የኢትዮጵያ ኪነ ጥበብ ውስጥ ሲሰሩ ከነበሩ ባለሙያዎች ጋር መወያየቱ፣ እንደ ኤልያስ ስሜ ካሉ ሰዎች ጋር ስራዬ መታየቱ ክብር ነው።
ክርስቲን ሻካ የመካከለኛው ዘመን የአውሮፓ መንፈሳዊ የስነ ጥበብ ስራዎች ተመራማሪ ናት። የከፍተኛ ትምህርቷን በምትማርበት ወቅት የዩኒቨርሲቲ መምህሯ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መንፈሳዊ የስዕል ስራዎችን ካሳዩት በኋላ ወደ ትውፊታዊ ጥበቡ መሳቧን ትናገራለች። ኢትዮጵያ አት ደ ክሮስ ሮድ ወይም ኢትዮጵያ በመስቀለኛ መንገድ ላይ የሚለው የሁነቱ ርዕስም ይህንኑ ዘመን ለማዘከር ያለመ ነው።
So the title Ethiopia at the Crossroads I actually came up with about 4 or 5 years ago and I was really
ኢትዮጵያ በመስቀለኛ መንገድ ላይ የሚለውን ርዕስ ከአራት አልያም ከአምስት አመት በፊት ነው ያወጣሁት። ያኔ እያሰብኩ የነበረው ኢትዮጵያ በአፍሪካ ቀንድ ስላላት ሚና ነበር። አፍሪካንና እስያን የማገናኛና ማቋረጫ ስፍራ፣ እጅግ ብዙ ባህሎች ያሉባት፣ ብዙ ሰዎችና ሀሳቦች የሚተላለፉባትና ኢትዮጵያ ማዕከላዊ የሆነች የሚለው ነበር። ርዕሱ በአሁኑ ሰዓት ካለው የሀገሪቱ የፖለቲካ ሁኔታ አንጻር በብዙ መልኩ ሊተረጎም ይችላል። ይሄ ታዲያ ኢትዮጵያዊ ከሆኑ የማህበረሰብ አማካሪዎቹ ጋር የተነጋገርኩበት ጉዳይ ነው። ይሄ ርዕስ አሁን በሀገሪቱ ካለው ሁኔታ አንጻር ምን ይመስላችኋል ብዬ ጠይቄያለሁ። በርዕሱ ተማምነዋል። አንዱ አማካሪ እንደውም መስቀለኛ የሚለው ቃል በውስጡ መስቀል የሚለው ቃል አለው፣ መስቀሎች ደግሞ የዚህ ኤግዚቢሽን ዋነኛ አካል ናቸው፣ ስለዚህ ያንንም ይወክላል ብላኛለች። ስለዚህ ርዕሱ ብዙ ትርጓሜ ቢኖረውም የኔ ትርጉም ግን ኢትዮጵያ ማዕከላዊ መሆኗ ነው።
አቶ አህመድ ዘካሪያ ከ40 ዓመታት በላይ በባህልና ቅርስ ላይ የሰሩ ባለሙያ ናቸው። በአሁኑ ወቅት ደግሞ የሀገር እርቅ ሽማግሌ ናቸው። አቶ አህመድ ከ30 ዓመት በፊት የተዘጋጀውን አፍሪካን ዛያን ኤግዚቢሽን በኒውዮርክ እንዲታይ ያስቻሉ ሲሆኑ ስለ ሁለቱ ታላላቅ አውደ ርዕዮች ግንኙነት እንዲህ ያብራራሉ።
ቤዚክሊ ኤግዚቢሽኑ አይከንስ ላይ እና የተወሰነ መስቀሎች ነበሩ፣ የተወሰነ ገንዘብ ነበር፣ ማኑስክሪፕት ላይ ነበር። እነዚህን ነው ያካተተው። ቦልቲሞር እድለኛ ሆኖ ይህንን ኤግዚቢሽን መነሻ አድርጎ ጀምሮ ነበረ። ዋልተርስ ሙዚየም ይህንን ኃላፊነቱን ተሸክሞ በደህና ተሰርቶ ነበር፣ ግን የፖለቲካ ችግር ስለነበረበት እንደታሰበው ማደግ አልቻለም እና በአጠቃላይ ያለን ችግር ሁሌም የፖለቲካ ጋር እናያይዘዋለን ኤግዚቢሽኖቻችንን። ከዚህ ወደ ኒውዮርክን የነበርኩ የሰርኩት ኒውዮርክ ሾምበርግ ታየ። ሌላም አካባቢ በየቦታው ታይቶ ነበር። ወደ 78 ቬኒው ላይ ታይቶ ነበረ እና ብዙ ሪስፖንስ አግኝተዋል። ብዙ ሰዎችም እሱን በማየት ጥናታቸውን ወደ ኢትዮጵያ አድርገዋል ማለት ነው። አፍሪካን ዛይን እርግጠኛ ነኝ አሁን ዛሬም ለዚህ ኤግዚቢሽን የምታዘጋጀው ክርስቲን የተማረከችው አንዱ በአፍሪካን ዛይን እና እዚህ ቤት ከአፍሪካን ዛይን ኤግዚቢሽን በኋላ የሁለት ግለሰቦችን ስራዎች ሰብስቦ ነበር። ብዙ አይከንስ ኢትዮጵያ ውስጥ ብዙ ቆይቶ ነበር እና እሱን ሰብስቦ በኋላም አለፍ ብሎ እንደገና አንድ የኢትዮጵያ ኤግዚቢሽን ሰርተዋል። ይሄ ሶስተኛቸው ነው ማለት ነው።
ዓለም አቀፍ አውደ ርዕዮች በተለያዩ ጊዜያት ሲዘጋጁ የፖለቲካና የፍላጎት ልዩነቶች እንደሚስተዋሉ አቶ አህመድ ጠቁመው የሀገር ቅርሶችና የስነ ጥበብ ውጤቶችን ከፖለቲካ ውጪ በሆነ አይን በማየት መማማር እንዲሁም ሀገርን ማስተዋወቅ እንደሚገባም ይመክራሉ።
ዘላቂ አክቲቪቲ ምናካሄድ ፖለቲካውን ትተን ይህንን ብቻ ብንጠቀም ሀገራችንን ማሳወቅ እንችላለን፣ የራሳችንን ስሜት የበለጠ ማርካት እንችል ነበር።
በሜሪላንድ ግዛት ቦልቲሞር ከተማ የሚገኘው ዋልተርስ አርት ሙዚየም የተሰናዳው ይኸው አውደ ርዕይ ለቀጣይ 3 ወራት ለጎብኚዎች ክፍት ሆኖ ይቆያል። በመቀጠልም ወደ ማሳቹሴትስና ኦሃዮ ግዛቶች እንደ ቀደም ተከተላቸው እየተዛወረ ለቀጣይ 1 ዓመት ጊዜ እንደሚታይ አዘጋጆቹ አስታውቋል። ዋልተርስ አርት ሙዚየም በመላው ዩናይትድ ስቴትስ ውስጥ ካሉ ተቋማት መካከል ከፍተኛ ቁጥር ያላቸው የኢትዮጵያ ቅርሶችን ስብስብ ማካበት የቻለ አንጋፋ ተቋም ነው። በአሁኑ ሰዓትም ተመሳሳይ የኢትዮጵያ ቅርሶች አውደ ርዕይ በኒውዮርክ ከተማ ሜትሮፖሊታን ኤግዚቢሽን እየተካሄደ ይገኛል። ከአሜሪካ ድምፅ ቦልቲሞር ሜሪላንድ ኤደን ገረመው።
I love it, clapping on my feet, I love it, no. clapping at my feet, and I love it, snapping at my feet, and I love it, clapping at my feet, and I love it, snapping at my feet. Para el garra, what a girl, yeah, got you in my house, our hal gal, bet in gada, wanna be jealous, para the jawish, the jawish, the mandavia lam.
ካቢና ቪኦኤ ነው የተከታተላችሁ የምትገኙት ከአሜሪካ ድምፅ። በቀጣዩ ዝግጅታችን ደግሞ በልጅነት እድሜው ወደ ሙዚቃ ዓለም የገባው ወጣት አቀናባሪ ኪሮቤል ተስፋዬን የሙዚቃ ህይወት እንቃኛለን። ኬኔዲ አባቴ ያስደምጠናል።
የሙዚቃ ፍቅር ያደረበት ገና በልጅነት እድሜው ነው። አቀናባሪ ኪሩቤል ተስፋዬ ዳላክ ባንድ ውስጥ በዋናነት በድራም ተጫዋችነት ለብዙ አመታት በሰሩት ሙዚቃኛ አባቱ ተጽዕኖ አድሮበት ወደ ሙዚቃው ዓለም መሳቡን የሚገልጽ ወጣቱ አቀናባሪ ነገር ግን አባቱ ጭምር ወደ ሙያው በማዘንበሉ ደስተኛ እንዳልነበሩና በዚህም መፈተኑን አውግቶናል።
ወደ ሙዚቃው ቀደም ብሎ ነው የጀመርኩት። ሃይ ስኩል ሆኜ ወደ አስረኛ ክፍል ተማሪ ሆኜ ነው የጀመርኩት። ያው አባቴ ሙዚቀኛ ነበር። ያው ግን ብዙ ፈቃደኛ አልነበረ ሙዚቃ ውስጥ እንድገባ በትግል ነው። ያው የሙዚቃ ህይወት እነሱ በነበሩበት ሰዓት የነበረው የሙዚቃ ህይወት ከባድ ነው የነበረው። ምክንያቱም የማህበረሰቡ አስተሳሰብ ብዙ ለሙዚቀኛ የነበረው ግምት የወረደ ነው። አባቴ ወዶት ደስ ብሎት ነው ያውን ሲሳራ የቆየው። ነገር ግን ለኛ ደግሞ የተሻለ ልጆቹ የተሻለ ህይወት ብሎ የሚያስበውን መንገድ እንድንሄድ ያው እንደማንኛውም ቤተሰብ ትምህርት ላይ ትኩረት እንድናደርግ ይሄ ነበር። ግን ያው ከውስጥ ስለነበረ በጣም ሳይኝ በቀላሉ ምለቅ እንዳልሆነ ከባውና እንደዛ ሲሆን በቃ አትሊስት ተምረህ ገባበት ብሎ ከዛ ትንሽ የተወሰነ ጊዜ 6 ወር ኮርስ እንደወሰደ አደረገ። ከዛ የተለያየ ቦታ ኪቦርድ ያለበት ቦታ በሙሉ ነበር የሚሄደው በወቅቱ። በቃ ልክ ሲፈቀድልኝ በቃና ያ ግን ጥሩ ሆነልኝ። ያመለጠኝን ተከልክዬ ቆየሁትን እንትን ለማከከስ ቻልኩኛ።
በዚህ መልኩ ወደ ሙዚቃው ህይወት የገባው ኪሩቤል ገና በአስራዎቹ መጨረሻ እድሜው ያብሮ አደጉን የአርቲስት ሄኖክ አበበን የመጀመሪያ አልበም በመስራት ወደ ሙዚቃ ቅንብር የገባበትን አጋጣሚም እንዲህ ይገልጻል።
ወደዚህ ወደ ቅንብሩ ደግሞ ሳላስበው ነው የገባሁት። በሄኖክ ስራ ነው የገባነው። ይሄንንም ራሱ እንደዚህ ሳምፕል እንደቀልድ ነው ሳምፕሎች ዘርተን ሌላ አቀናባሪ ጋር እንዲወስዳቸው ለማዘጋጀት ያክል ነው አሬንጅመንቶቹ የተጀመሩትና በአጋጣሚ አንድ ያምርባታል የሚለውን ዘፈን ክብረት ዘኪው ሰማውና ዴኮ በቃ ያለቀ አሬንጅመንት ነው። አዎ ሚክስና ማስተር ከተደረገ ይሄ በደም ሳውንድ ካገኘ በቃ እኮ በእንደዚህ መንገድ አልበም መስራት ይችላልላችሁ ታባለ። ስለዚህ ሳይታሰብ ነው የተጀመረው። ከዛ ሄኖክን ከሰራው በኋላ ደግሞ በቃ ጥያቄዎች ከሌላም ድምጻያን ሲመጡ ሳላስበው ወደ ቅንብሩ ስራ ገባሁኝ ማለት ነው።
ከዚህ በኋላ የብዙ አርቲስቶችን ሙዚቃዎች አቀናብሯል። ከፍተኛ ተወዳጅነትን አገኝቶ በነበረው ጃኖ ባንድ ውስጥም ለአመታት የሰራ ሲሆን ስለ ባንዱና በባንዱ ስለነበረው ቆይታም አጫውቶናል።
አዎ የጃኖ በጣም ደስ የሚል ቆይታና ብዙ ነገር የተማርኩበት ነው። ኢትዮጵያ ውስጥ ያልተለመደ አይነት እና የሙዚቃ ማይነት የማኔጅመንት ቲሙ ለባንዱ የነበረው በጀት የሚያደርጉ ትልልቅ ሰዎች ነበሩበት እና እንትን ጠንካራ ማኔጀርም ነበረው። በአጭር ጊዜ ውስጥ ተቀባይነትን ያገኘ ፕሮጀክት ነው። አላማውም ትልቅ ነው የነበረው። በኢንተርናሽናል ሌቭል ደረጃ የኢትዮጵያን ሙዚቃ ባህል ማስተዋወቅ ነበረ ለተለያየ ኦዲየንስ። ከዚህ ከተላመደው ከሀገራችን ኦዲየንስ ወጣም ያለም ኦዲየንስ ጋር ፐርፎርም ማድረግ ይችላል። ብዙ ነገር ልምዶ ሲጀበታል። የኑሮም የሙያም የሁሉ ነው።
የጃኑ ባንድ ከፈረሰ በኋላም ከጓደኞቹ ጋር ሌላ ባንድ መስርቶ እንደነበር የሚያነሳው ሙዚቀኛው ከተለያዩ ሙዚቀኞች ጋር በአለም አቀፍ መድረክ ላይም ተጫውቷል። ከነዚህም ውስጥ ጠቅላይ ሚኒስትር አብይ አህመድ የኖቤል ሽልማት በተቀበሉበት መድረክ ላይ የተጫወተው ይጠቀሳል።
ከዛ በኋላ የሙዚቃ ህይወቴ እንግዲህ ሌላ ባንድ አቋቋምን፣ ቶራ የሚባል ግሩፕ። በዛ ባንድ ተለያዩ ስራዎችን ቲቪዎች ላይ ምናምን ቀንዳን ከተለያዩ አርቲስቶች ጋር ከዛ ደግሞ በጣም መመኘ የነበረው ጃኖም ሆኜ ቢሆንልኝ ቢየማስበው ነገር በኢንተርናሽናል መድረክ ደረጃ ትልቅ ነገር መመኘው የዚህ የኖቤል የኖርዌይስ ፕሮግራም ሃፕን አደረገ። እሱ በጣም ትልቅ አቺቭመንት ነው ለአንድ ሙዚቀኛ። በሚገርም ሁኔታ እሱ ድል ተገኘ፣ ያንም ማቅረብ ቻለን እና በጣም ጥሩ አጋጣሚና ብዙ ነገር የተማርኩበት እንደሱ አይነት ስራዎችን የባንድ ስራዎችን ብዙ ደግሞ ቱሮች በተለያየ ዓለም ሄጄ ከተለያዩ አርቲስቶች ጋር የመስራት እድል አገኘሁኝ። እነዛ ነገሮች እስካሁንም ያደረኩኝ ነው።
በአሁን ወቅት ፒያሳ አካባቢ በሚገኘው የራሱ ስቱዲዮ ውስጥ የሙዚቃ ቅንብር የሚሰራው ኪሩቤል ከሙዚቃ ጋር ያለውን ቁርኝት ሲገልጽ፣
ለሙዚቀኛ ሙዚቃ የነፍስ ነገር ነው፣ የስሜት ብቻ ሳይሆን ማለት ነው። እና ሌላ ፍሪደም ነው ያለው። ያ ሙዚቃ ላይ ስቀመጥ ሁሉን ነገር ነው መራሰው። ሁሉን ተናድጄም ከሆነ ትረሳዋለህ፣ የሆነ ነገር አስጨንቆም ከሆነ ትረሳዋለህ፣ ደስ ብሎም ራሱ ልትረሳው ትችላለህ። ምክንያቱም ያ ራሱ ነው የቻለ በቃ መስጦ ይዞ መሄድ ነገር ስላለ ማለት ነው። እና እድለኛንን ብዬ አስባለሁ። እንደ ስራ መተዳደሪያችን ሙዚቃ ሆኖ በዛ ውስጥ እየኖርክ ማለፍ ከቻልክ ትልቅ ነገር ነው። እንደ ሙዚቀኛ ሆኜ እስከመጨረሻው ከሄድኩኝ በጣም ደስ ይለኛል። የምመኘው ነገር አንዱ እሱ ነው።
በሙዚቃ ህይወቱ ከኪቦርድ ውጪ ሌሎች ተያያዥ የሙዚቃ ሙያዎችን የሚያዳበረበትን መንገድ በማንሳት ተሞክሮውንም አጋርቶናል።
በእኔ ሙያ ውስጥ አሁን ኪቦርዲስት ነው የነበርኩት መጀመሪያም ስጀምር። ከዛ ለቅንብሩ መጣ፣ ወደ ቅንብር ገባሁኝ። ከዛ ደግሞ ጃኖም እየሰራሁኝ ያው ሌላ ባንድ መጫወት ምናምን ስለማንችል በገንዘብ ራሴን እንትን ለማድረግ ሳውንድ መስራት ጀመርኩኝ። ምክንያቱም እሱ ያው ችግር ስለሌለ መድረክ ላይ የሚያስወጣ ነገር ስላልሆነ አሁን እሱንም ተምሬ በራሴ በቃ ተጣጥሬ ተለያዩ ቦታዎች እየሄድኩኝ ሳውንድ ሰራ ነበረ። እዛ ደግሞ ቤዝ ጊታር እንደገና ጠናሁኝ። ያው መድረክ ላይ ወጥቶ ለመጫወት ሳይሆን እዚህ ስቱዲዮ ውስጥ እና ሙያ ውስጥ ሆኖ የተለያዩ ነገሮች መድፈር ቻልኩኝ ማለት ነው። ያ ከየት ነው የመጣው? በቃ ልሞክር ከሚል ነገር ነው። እና ሁሌ አንድ ነገር ብቻ በአንድ መንገድ ብዙ ጊዜ ህይወትን ላታሸንፈው ትችላለህ። እና አሁንም ራሱ ከሙዚቃም ውጪ ሌላም ነገሮች መሞከር ብችል ደስ ይለኛል። እና ሌላው ሙያ ላይም ያለው ሰው እንደዚሁ ቢያደርግ እመክራለሁ፣ ህይወትን ለማሸነፍ የተሻለ ነገር ለማምጣት።
ህልሜ በሙዚቃው ዓለም የተሳካለት የሚባል ሰው የደረሰበት መድረስ ብቻ አይደለም የሚለው ኪሩቤል በኢትዮጵያ ያልተሞከሩ ዘርፎችን በመድፈር በአገሪቱ የሙዚቃ ኢንዱስትሪ ላይ አንዳች አዲስ አሻራ የማሳረፍ እቅድም አለው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶው ሀብታሙ ስዩም፣ በቅንብሩ ደግሞ ኤልያስ አስማረ። እስካሁን ድረስ አብረናችሁ ነበርን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ። ትልቅ ስራ እንሰራ ጉጉን ቆጠረ